ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ድርቁ ሕፃናትን በብርቱ እየጎዳ ነው። ድርቅ አብዝቶ እያጠቃቸው በሚገኙ የኢትዮጵያ አካባቢዎች በአስር ሺዎች የሚቆጠሩ ሕፃናትን ለሞት በሚዳርግ ደረጃ ሲል የብሪታንያው ግብረሰናይ ድርጅት ሕፃናት አድን በገለጸው የምግብ እጥረት ብርታት እየተሰቃዩ መሆኑን አስታውቋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በደቡብ ኦሞ ውስጥ ተፈጥሮ የነበረውን የጸጥታ ችግር አያይዞ በ390 ሰዎች ላይ ተጠርጣሪዎች ላይ ምርመራ አጠናቆ ክስ ለመመስረት መዘጋጀቱን የዞኑ አስተዳደር አስታወቀ። የአስተዳደሩን ገለጻ የሚቃወሙ አንዳንድ ነዋሪዎች ደግሞ እንዲህ ይላሉ።
በዋዜ የተፋቱ ነው። ይህንንም እኛ ከሶልተ ማህበረሰብ ህዝብ ጠቅላላ መጥቶ አሁንም መኖራችን ዋስትናችን አደጋ ላይ በሆነበት ሰዓት እንደዚህ አይነት ሰዎች በፊት ላይ ቀድሞ የሚታዩ ሰዎች በዋስ ሲፈቱ ነገሩ እዛ ያለው ነገር አይበርድም እና እዛ አሁንም እነዚህ የታሰሩ ሰዎች ሲፈቱ ልብ ልብ የሰጠ ነው ብለን እዚህ ዞን አስተዳደርም ገፍተን ነበር። ያለው ነገር ያው ለእኛ በራሳችን አስጊ ነው።
የዚህም ዝርዝር ደርሶናል። ሌሎች ወቅታዊ ጉዳዮች ላይ የአተኮሩ ቅንብሮችን ጨምሮ በምሽቱ ዝግጅታችን ይቀርባሉ። ሐሙስ ሰኔ 9 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራት አድማጭ ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪዋ ብርሃን ኃይሉ ናት። ጆጊል ነው ለምህንድስና የተሰየመው። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አምሽታችኋል። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። ድርቅ አብዝቶ እያጠቃቸው በሚገኙ የኢትዮጵያ አካባቢዎች በአስር ሺዎች የሚቆጠሩ ሕፃናት ለሞት በሚዳርግ ደረጃ ሲል የብሪታንያ ግብረሰናይ ድርጅት ሕፃናት አድን በገለጸው የምግብ እጥረት ብርታት እየተሰቃዩ መሆኑን አስታውቋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ላለፉት 7 ወራት በእስር ላይ የሚገኙትና ከሕግ አግባብ ውጪ መንግስትን ከስልጣን ለማስወገድ ተንቀሳቅሳችኋል በሚል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኘው ሁለት የኦሮሚያ ኒውስ ኔትወርክ ኦኤንኤን ጋዜጠኞችና 15 የኦሮሞ ነጻነት ግንባር ኦነግ አመራሮች በድጋሚ ለብይን ተቀጥረዋል። ገልሞ ዳዊት ዝርዝሩን ይዟል።
የኦሮሚያ ክልል ጠቅላይ ፍርድ ቤት መዝገቡን ለዛሬ ቀጥሮ ተነበረው የኦሮሚያ ክልል ጠቅላይ አቃቤ ሕግ ክሱን አሻሽሎት እንደሆነ ለመስማት ነበር። የጋዜጠኞቹ ጠበቃ አቶ ጉደና ይፈቃዱ ሁለቱ የኦሮሚያ ኒውስ ኔትወርክ ኦኤንኤን ጋዜጠኞች ደሱ ዱላና ብቅላ አመኑ እንዲሁም ከነሱ ጋር የተከሰሱት 15 ተጠርጣሪዎች አዲስ አበባ ሳር ቤት እየተባለ በሚጠራው አካባቢ በሚገኘው በኦሮሚያ ከፍተኛ ፍርድ ቤት ዛሬ መቅረባቸውን ለአሜሪካ ድምጽ ተናግረዋል።
የመጀመሪያው ክስ ተሰርዟል። ከዚያ በኋላ አሻሽለው ያቀረቡት ክስም ሕጋዊ መሰረት የለውም። ፍርድ ቤቱ በዛሬው ችሎት ተጠርጣሪዎች ላይ አሁንም የቀረበ ክስ አለመኖሩን አረጋግጧል። እኛም ተጠርጣሪዎቹ ላይ ወንጀል ከሌለ በነፃ እንዲለቀቁልን ብንጠይቅም አሁንም ችሎቱ በራሱ ፍቃድ አቃቤ ሕግ ክሱን እንዲያሻሽል ሲል ብይን ሰጥቶ ሌላ ተለዋጭ ቀጠሮ ሰጥቷል። ችሎቱ ይህንን ክስ ውድቅ አድርጎ ተጠርጣሪዎችን መልቀቅ ሲገባው እንደገና ወደዚህ ውሳኔ መጥቷል።
ተጠርጣሪዎቹ በመጀመሪያው ክስ በሕዝብ የተመረጠ መንግስት በሕገ ወጥ መንገድ ለመናድ አሲረዋል፣ የሽግግር መንግስት ሰነድን አዘጋጅተዋልና በአጠቃላይ መንግስትን በኃይል ለመናድ ሞክረዋል የሚሉ ክሶች ቀርቦባቸው እንደነበር ጠበቃው አስታውቀዋል። ተጠርጣሪዎቹ ከህዳር 8 2014 ዓ.ም ጀምሮ በእስር ላይ መሆናቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ባለፈው ዓመት ብቻ በዓለም ላይ 89.3 ሚሊዮን የሚሆኑ ሰዎች በጦርነት በጥቃትና በሰብአዊ መብት ረገጣ ምክንያት ከሀገራቸው ተገፍተው ወጥተዋል ሲል የተባበሩት መንግስታት የስደተኞች ጉዳይ ወኪል ዛሬ አስታወቀ። ይህም ብዛት ከዚህ በፊት ያልታየ ነው ሲል የስደተኞች ጉዳይ መስሪያ ቤቱ ባወጣው ዓመታዊ የዓለም አዝማሚያ ሪፖርቱ ላይ ጠቅሷል። ሊሳ ሽላይን ለቪኦኤ ከጄኔቫ ያስተላለፈችውን አጭር ዘገባ እንግዶ ወልዴ ያቀርበዋል።
የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እንደሚሉት ሩሲያ ዩክሬንን በመውረሯ ምክንያት የተፈናቀሉ ሰዎች ቁጥር ሲጨመርበት አጠቃላይ ድምሩ ከተጠቀሰው በላይ ሊሆን ይችላል።
And Ukraine has displaced anyway between 12 and 14 million.
ከዩክሬን የተፈናቀሉ ሰዎች ቁጥር ከ12 እስከ 14 ሚሊዮን ሲገመት አጠቃላይ ድምሩ ከ100 ሚሊዮን በላይ ይሆናል ማለት ነው። የዚህ ምክንያቱ የግጭትና ቀውስ መጨመር ነው።
ድንገተኛ አደጋዎችና ችግሮች ባለፉት 10 ዓመታት የስደተኞችን ቁጥር ከፍ እንዲል አድርገዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት እንደሚለው የሩሲያ ዩክሬንን መውረር ቁጥሩን በከፍተኛ ብዛትና ፍጥነት አሳድጎታል። ይህም ከሁለተኛው የዓለም ጦርነት ወዲህ ከፍተኛውና ፈጣኑ መፈናቀል ነው። የዓለም ትኩረት ዩክሬን ላይ በሆነበት ሰዓት ፊሊፖ ግራንዲ እንዳሳሰቡት መንግስታት ከዩክሬን በፊት ተፈጥረው በነበሩና የሚሊዮኖችን ህይወት ባመሳቀሉ ችግሮች ላይም ትኩረት ማድረግ አለባቸው።
We had Ethiopia at the end of 2020 and through 21 we had the Afghanistan
በ2020 መጨረሻ ኢትዮጵያ ባለፈው በጋ ደግሞ አፍጋኒስታን ሶሪያና ደቡብ ሱዳን የፍልስጤም ስደተኞች ጉዳይ የመሳሰሉት ነበርና ቁጥሩን ከፍ የሚያደርጉ ቀውሶች ናቸው።
የስደተኞች ጉዳይ ቢሮ እንደሚለው ባለፈው አመት ጥገኝነት ያገኙት ሰዎች ቁጥር 27 ሚሊዮን ሲደርስ በገዛ ሀገራቸው ውስጥ በግጭት ምክንያት የተፈናቀሉት ደግሞ 52.2 ሚሊዮን ደርሷል። ኮሚሽኑ እንዳለው ከሚታመነው በተቃራኒ 80% የሚሆኑት ስደተኞች የሄዱት ወደ ዳና መካከለኛ ገቢ ወዳላቸው ሀገሮች ነው። ሪፖርቱ ይፋ እንዳደረገው 5 ሀገሮች ሶሪያ፣ ቬንዙዌላ፣ አፍጋኒስታን፣ ደቡብ ሱዳንና ማይናማር ከ3 እጅ በላይ የሚሆኑ ስደተኞች መነሻ ናቸው። ቱርክ ከፍተኛ ቁጥር ያለው ስደተኛ ስታስተናግድ፣ ኮሎምቢያ፣ ዩጋንዳ፣ ፓኪስታንና ጀርመን ይከተላሉ። አሜሪካ አሁንም ከፍተኛ ቁጥር ያለው ስደተኛ ማረፊያ በመሆን በዓለም ቀዳሚውን ስፍራ እንደያዘች ነው።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቡርኪና ፋሶ ውስጥ እስላማዊ ታጣቂዎች ቢያንስ 79 ሰዎች መግደላቸው ተዘገበ። ባለፈው ቅዳሜ የተፈጸመው ጥቃት ስልጣን ላይ ያለው በጦር ሰራዊቱ የሚመራ መንግስት ቢሆንም የጸጥታው ሁኔታ እየተባባሰ መሆኑን የሚጠቁም ነው ተብሏል። የጸጥታ ተንታኞች በክልሉ ከሁሉም የከፋ ሁከት ላይ ካለችው ከማሊም ቡርኪና ፋሶ የባሰ ሁኔታ ላይ እንዳለች ይናገራሉ። ታጣቂዎች ባለፈው ቅዳሜ በቡርኪና ሰሜናዊ አካባቢ በሚገኝ መንደር ግድያውን እንደፈጸሙ የሀገሪቱ መንግስት ነው ያስታወቀው። በወታደራዊ መንግስት በሚተዳደሩት በቡርኪና ፋሶም በማሊም ሁከቱ ተባብሶ እንደቀጠለ ነው የሚገለጸው። ማላዊ ውስጥ ህፃናትን አስከፊ በሆነ ምስል እየቀረጸ ሲሸጥ የተገኘውን ቻይናዊ የሀገሪቱ መንግስት በአስቸኳይ አስሮ ከሀገር እንዲያባረር የመብት ቡድኖች እያሳሰቡ ናቸው። ቢቢሲ ባካሄደው አንድ ክትትል ሉኬ የተባለው ቻይናዊ ህፃናቱ እንዲዘምሩና በማንዳሪን ቋንቋ ተናገሩ ያለ በቪዲዮ በመቅዳት በኢንተርኔት ላይ እንደሚሸጥ ደርሶበታል። ሰውየው በቀን በቀን በመቶች የተቆጠሩ ቪዲዮዎችን እየቀረጸ እያንዳንዱን $77 እንደሚሸጥና ለልጆቹ ግን 50 ሳንቲም የማይሞላ እንደሚሰጣቸው ቢቢሲ ባደረገው ክትትል አመልክቷል። ህፃናቱን በማንደሪን ቋንቋ የቻይና ህዝብን እንዲያመግሱ፣ በድህነት ላይ እንዲሳለቁ እንዲሁም እኔ ደደብ ጥቁር አውሬ ነኝ እያሉ እንዲዘምሩ ያስተማራቸው መሆኑን ዘገባው አመልክቷል። በማላዊ የቻይና ኤምባሲ ድርጊቱን አውግዟል ተብሏል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ የጀርመን ቻንስለር ኦላፍ ሾልስ እና የኢጣሊያ ጠቅላይ ሚኒስትር ማሪዮ ድራጊ የሩሲያን ወረራ በመመከት እየተዋጋች ለምትገኘው ለዩክሬን ድጋፍ ለመግለጽ ዛሬ ዋና ከተማዋ ኪየቭ ገብተዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከዩክሬን ህዝብ ጋር ያለንን አንድነት የሚገልጽ ትልቅ ግምት የሚሰጠው ጉብኝት ነው ብለዋል። አራቱ መሪዎች ወደ ኪየቭ የተጓዙት የአውሮፓ ኮሚሽን በዩክሬን የአህጉራዊው ህብረት እጩነት ጉዳይ ላይ ስለሚሰጠው ምክረ ሐሳብ እየተነጋገረ በሚገኝበት በዚህ ወቅት ነው። መሪዎቹ በኪየቭ ቆይታቸው ከፕሬዝዳንቱ ከቮሎዶሚር ዘለንስኪ ጋር እንደሚነጋገሩ ይጠበቃል። ይበዚህ እንዳለ ዩናይትድ ስቴትስ ለዩክሬን $1 ቢሊዮን ተጨማሪ ወታደራዊ እርዳታ የምትሰጥ መሆኑን ትናንት ረቡዕ ይፋ አድርጋለች። ዩናይትድ ስቴትስ ለዩክሬን ወታደራዊ እርዳታ ስትሰጥ ይህ 12ኛ ጊዜዋ ሲሆን እስካሁን ከለገሰችው ሁሉ ግዙፉ እንደሆነ ተጠቁሟል። የአክሲዮን ወይም የስቶክ ድርሻ ገበያ ዋጋ በከፍተኛ ደረጃ ማሽቆልቆሉንና የዋጋ ግሽበቱ እያሻቀበ መሄዱን ተከትሎ የዩናይትድ ስቴትስ ማዕከላዊ ባንክ ፌደራል ሪዘርቭ የወለድ መጠኑን ከፍ ለማድረግ መወሰኑ ተገለጸ። የድርሻ ገበያው ማሽቆልቆልና የዋጋ መናሩ ሸማቹን ስጋት ውስጥ ከቷል። ፌደራል ሪዘርቭ ሁኔታውን ለመቆጣጠር የወለድ መጠኑን በ3/4 ከመቶ ከፍ ሊያደርግ መወሰኑ ነው የተገለጸው። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የጤና ጉዳዮች አማካሪና በቀደመውና በአሁኑ አስተዳደር በኮቪድ-19 ምላሽ ባላቸው ቁልፍ ሚና የሚታወቁት ዶክተር አንቶኒ ፋውቺ ለኮቪድ-19 መጋለጣቸው ተዘገበ። የ81 ዓመቱ ፋውቺ የመከላከያ ክትባቱን ሙሉ በሙሉ ከዚያም 2 ማጠናከሪያ ክትባቶች የወሰዱ ሲሆን መለስተኛ የኮቪድ ህመም ስሜት ያላቸው መሆኑን ትናንት ከብሔራዊ የተላላፊ በሽታዎች ኢንስቲትዩት የወጣው መግለጫ አመልክቷል። ለዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሰኔ 9 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምጽ አቀናባሪያችን ራብ ማክሊን ነው። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት ዋና አዘጋጇ። የዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባየው ገበያው ናት። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ደንብዬ በመግቢያው ያስተዋወቅኩት ነው። የለቱ አብይ ርዕስ ድርቁ ህፃናትን በብርቱ እየጎዳ ነው ይላል። ድርቅ አብዝቶ እያጠቃቸው በሚገኙ የኢትዮጵያ አካባቢዎች በአስር ሺዎች የሚቆጠሩ ህፃናትን ለሞት በሚዳርግ ደረጃ ሲል የብሪታንያ ግብረሰናይ ድርጅት ህፃናት አድን በገለጸው የምግብ እጥረት ብርታት እየተሰቃዩ መሆኑን ነው ያስታወቀው። አጃንስ ፍራንስ ፕሬስ ለዛ ያጠናቀረውን ዘገባ ዝርዝር ጽዮን ግርማ እንደሚከተለው ታቀርበዋለች።
በአፍሪካ ቀንድ የሰፋ አካባቢ ዝናብ በአራት ተከታታይ መደበኛ ወቅቶች አለመጣሉ ኢትዮጵያ፣ ኬንያና ሶማሊያ ውስጥ በአርባ ዓመታት ደርሶ በማያውቅ ብርታት የከፋ የረሃብ ቀውስ ማስከተሉን አጃንስ ፍራንስ ፕሬስ ዘግቧል። በዘንድሮም የክረምት ወቅት በቂ ዝናብ አይጥልም ተብሎ ተተንብዮአል። የብሪታንያው ግብረሰናይ ድርጅት Save the Children ወይም ህጻናት አድን ባወጣው ሪፖርት ኢትዮጵያ ውስጥ በኦሮሚያ፣ በደቡብ፣ በሶማሊያና በደቡብ ምዕራብ ክልሎች ከአንድ ሚሊዮን የሚበልጥ ሰው አጣዳፊ የምግብ እርዳታ እንደሚያስፈልገው ገልጿል። 185,000 የሚሆኑ ህጻናት ለሞት በሚዳርግ ደረጃ በከፋ ረሃብ እየተሰቃዩ ናቸው ብሏል ድርጅቱ። ኢትዮጵያ ውስጥ ባሉት የተለያዩ ቀውሶች ግንባር ቀደምና ከሁሉም በላይ ተጎጂዎቹ ህጻናቱ መሆናቸውን የድርጅቱ የኢትዮጵያ ቢሮ ዳይሬክተር ዣቪየር ዩቬር ተናግረዋል። በግጭቶችና ላለፉት 2 አመታትም በኮቪድ-19 ወረርሽኝ ምክንያት አብዝቶ የተጎዳውን አቅማቸውን የተራዘመው ከባድ ድርቅ ይበልጥ አዳክሞታል ብለዋል ዩቬር። በድርቁ እጅግ ከተጎዱት አንዱ በሆነው በሶማሌ ክልል ባለፈው አመት የምግብ እጥረት ምጣኔው ወደ 64 ከመቶ ማሻቀቡን የህፃናት አድን ድርጅቱ መግለጫ አክሎ ጠቁሟል። በዚሁ ጊዜ ውስጥ ህይወታቸውን የሚያተርፍ ህክምና በሚያስፈልጋቸው ደረጃ እጅግ ከባድና አጣዳፊ ጣልቃ ገብነት በሚያስፈልገው ረሃብ የተጎዱ ከ50,000 የሚበልጡ ህፃናትን መመዝገቡን ድርጅቱ ገልጿል። በህዝብ ብዛት ከአፍሪካ ሁለተኛ በሆነችውና በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት በተጎዳችው ኢትዮጵያ በተራዘመው የከበደ ድርቅ ከ8 ሚሊዮን በላይ ህዝብ መጎዳቱን የኤኤፍፒ ዘገባ አውስቷል። 30 ሚሊዮን ህዝብ ሰባዊ እርዳታ ተጠባቂ መሆኑን Save the Children በዚሁ መግለጫ አመልክቷል። የምግብና የነዳጅ ዋጋ መናርን ያስከተለው የዩክሬኑ ጦርነት ችግሩን እንዳባባሰው ዘገባው አመልክቶ በሰባዊ እርዳታ ተማጽኖም በቂ ገንዘብ አለመገኘቱን ገልጿል። የዓለም የምግብ ፕሮግራም ባለፈው የካቲት ለለጋሾች ካቀረበው ጥያቄ እስካሁን ያገኘው 4% ብቻ መሆኑን አስታውቋል።
አመሰግናለሁ ጽዮን። ክብራትና ኮራን አድማጮች ተከታዩም ከዚሁ የድርቅ ዜና ጋር የተገናኘ ነገር ግን ወደ ጎረቤት ሶማሊያ የሚያሻግረን ይሆናል። በአፍሪካ ቀንድ የተከሰተው ድርቅ ክፉኛ በተጎዳችው ሶማሊያ የምግብ እጥረት ከገጠመው አጠቃላይ 16 ሚሊዮን የሚደርስ ህዝቧ ከግማሽ በላይ ያሉ በቀውስ ደረጃ የሚታይ የምግብ ዋስትና ጦት ተደቅኖበታል። በረሃብ ሳቢያ ለህልፈት የተዳረጉ ህጻናት መኖራቸው በተዘገበበት በመቶ ሺዎች የሚቆጠሩ ሶማሊያውያን በተመጣጠነ ምግብ እጦት ህይወታቸውን ሊያጡ ይችላሉ ሲሉ የረድኤት ድርጅቶች አመልክተዋል። መሐመድ ሼክ ኑር ከሞቃዲሾ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርባለሁ። የሶማሊያ ውስጥ በተመጣጠነ ምግብ እጥረት የተጎዱ ህጻናት የሚረዱበት ማዕከል አክሽን አጌንስት ሃንገር በተባለ መንግስታዊ ያልሆነ የረድኤት ድርጅት ነው የሚረዳው። በአብዛኛውም ከሞቃዲሾ ወጣ ብለው ከሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚኖሩ ደሃ ሴቶችን ነው የሚያገለግለው። ፋዱሙ ማዴ 3 ጨቅላ ህጻናት ልጆቻቸው በምግብ እጦት ሳቢያ ለህልፈት ከተዳረጉባቸው በኋላ ነው ደቡባዊ ሶማሌ በግዛት ጉፍ ጋዱድ የተባለ የገጠር መንደር የሚገኝ መጠለያ ካምፕ ጥለው የመጡት። በአሁኑም ወቅት ከተቀሩት 3 ልጆቻቸው ጋር በመሆን ከአንድ የተፈናቃይ መንደር ውስጥ ይገኛሉ።
Before the drought, we had livestock and farms that grew crops. But the drought destroyed them all at once.
ከድርቁ በፊት ከብቶችና የእርሻ ሰብል የምናመርትባቸው እርሻዎች ነበሩ። ሁሉንም ድርቁ በአንድ ጊዜ አወደመብን። 3 ልጆቼ በረሃቡ ሳቢያ ሞተውብኛል። የታቀፍኩት ህፃን ልጄም እየተባባሰ በመጣው የረሃብ ችግር ሳቢያና የምግብ እጥረት ባስከተለው መዘዝ እየተሰቃየ ነው።
በከፍተኛ ቁጥር የሚጎርፉትና የሚበዙትም እድሜያቸው ከ5 ዓመት በታች የሆኑ ህፃናት ያዙ ተፈናቃይ ሴቶች በአካባቢው ያሉትን ሆስፒታሎች ከአቅም በላይ አጨናንቀዋል። ድርቁ ያስከተለውን የበረታ ጉዳት ሸሽተው ከተለያዩ የሶማሊያ ግዛቶች ለመጡት ቤተሰቦች ዋና ከተማይቱ ሞቃዲሾ ነች እንደ ብቸኛ ተስፋ ተደርጋ የምትታየው።
We cannot grow crops and our livestock have died.
ሰብል ማምረት አልቻልንም። ከብቶቻችንም አልቀዋል። ልጆቻችንም ሆኑ እኛ ያለንበት ሁኔታ በጣም አደገኛ ነው። እግዚአብሔር ከኛ ጋር ይሁን።
ዶክተር ሰይ there is a risk of malnutrition that can cause more deaths if it is not addressed.
አሁንኑ አፋጣኝ መፍትሄ ካላገኘ ብዙዎችን ለህልፈት የሚዳርግ የተመጣጠነ ምግብ እጥረት የደቀነው ስጋት አለ።
ዶክተር አብዲ ሪዛቅ ዩሱፍ በህክምና ዳይሬክተርነት በሚያገለግሉበት የማርቲኖ ሆስፒታል የተመጣጠነ ምግብ እጥረት ያስከተለው ጉዳት የደረሰባቸው ታካሚዎች በሚረዱበት የህክምና ክፍል የሚሰጠውን አገልግሎትም ይመራሉ። ለህፃናቱ ምርጃ የሚውሉ አልሚ ምግቦች እጥረት አለ ነው የሚሉት።
They must be given a therapeutic diet such as milk with nutritional value.
ለተመጣጠነ ምግብ እጥረት የተጋለጡ ህፃናት ብርታት እንዲያገኙ እንደ ወተት የመሳሰሉ ለማገገም የሚያግዙ የምግብ አይነቶች ያስፈልጋቸዋል። ከተባበሩት መንግስታት ድርጅት የተለገሰን እርዳታ እየተሟጠጠ ነው።
ይበንዲ እንዳለ እርዳታ ለማግኘት የመጡ ሴቶችና ትናንሽ ልጆቻቸው ከሞቃዲሾ ወጣ ብሎ ከሚገኘው የተፈናቃዮች ካምፕ ከጊዜያዊው መጠለያቸው አቅራቢያ ሆነው ሲጠባበቁ ይታያሉ። እናም የመጠለያ ካምፑ ሰራተኞች እንደሚያስረዱት ተረጂ ቤተሰቦች በረሃብ የተጎዱ ልጆቻቸውን እንዲያዙ በየቀኑ ነው ወደዚያ የሚጎርፉት።
On a single day, 10 vans with displaced people can arrive. The next day, 4.
በአንድ ቀን በ10 መለስተኛ አውቶቡሶች የተሳፈሩ ተፈናቃዮች ሊደርሱ ይችላሉ። በሚቀጥለው ቀን ደግሞ 4። ከዚያ ደግሞ ለቀናት ምንም ላይኖር ይችላል። እያንዳንዱ ቀን የራሱ የሆኑ ፈተናዎች አሉት። አንድ የተለየ ነገር አያጣም። ተሽከርካሪዎች ቀኑን ሙሉ እየተመላለሱ ሲያደርሷቸውና ቤተሰቦችም ወደ ካምፑስ ያቀኑ ማየት የተለመደ ነገር ነው። በአጭሩ እዚህ ያለው ሁኔታ ይህንን ይመስላል።
እንደ ረድኤት ድርጅቶቹ ማብራሪያ የሶማሊያ መንግስት ይህ አስከፊ ድርቅና የተመጣጠነ ምግብ እጥረት ያስከተለውን ችግር ለመቅረፍ የሚያስችል አቅም የለውም። በመሆኑም ተጨማሪ እርዳታ በአፋጣኝ ካልደረሰ ሁኔታው በተለይ በህፃናት ህይወት ላይ ይበልጥ የከፋ የስጋት ደመና የሚያጠላ ነው። ክቡራትና ክቡራን አድማጮች አሁን ደግሞ ከሶማሊያ ወደ ኢትዮጵያ ተመልሰን ወደ ደቡብ ኦሞ ነው የምናቀናው። ደቡብ ኦሞ ውስጥ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ በ390 ተጠርጣሪዎች ላይ ያደረገውን ምርመራ አጠናቆ ክስ ለመመስረት መዘጋጀቱን የዞኑ አስተዳደር አስታወቀ። በሌላ በኩል በዞኑ ተፈጥሮ በነበረው ሁከትና ጥቃት የተጎዱና የተፈናቀሉ ዜጎች ወደ ቀያቸው አለመመለሳቸውና አሁንም የደህንነት ስጋት እንዳለባቸው አንዳንዶች በስልክ ለአሜሪካ ድምጽ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘልዲዮስ ተከታትሎታል።
የደቡብ ኦሞ ዞን ምክትል አስተዳዳሪና የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ደሞ በዛቢ የዞኑ ሰላም አናግቷል በተባሉ ተጠርጣሪዎች ላይ ምርመራ መጠናቀቁን ተናግሯል። በደቡብ አሬ ወረዳና ጂንካ ከተማ ሁከት ፈጥሯል ተብሎ ከተጠረጠሩ ከ1500 ግለሰቦች ውስጥ ምርመራቸው በተጠናቀቀባቸው ግለሰቦች ላይ ብቻ ክስ እንደሚመሰረት ተናግሯል።
ከዛ ውስጥ እያንዳንዱን እያጣራን እንግዲህ በፖሊስ ደረጃ ተጣርቶ የተጠረጠሩ ወደ 413 የሚሆኑ ሰዎች በፖሊስ ደረጃ ማለት በድርጊቱ ይህን ያህል ተሳታፊ ያልሆኑ ሰዎችን ምክር ተሰጥቶ የተለቀቀበት ሁኔታ ነው ያለው። ከዛ ውጭ አብዛኛውን ደግሞ ወደ 710 የሚሆኑ ሰዎችን ያው ፍርድ ቤት ዋስትና ማለት የዋስ መብታቸው ተጠብቆ እንዲወጡ የተደረገበት ሁኔታ ነው። እንግዲህ ከዚህ ውስጥ በአጠቃላይ በቀጠሮ ከሚመላለሱት ውስጥ ወደ 22 የሚሆኑ አካላት በፍርድ ቤት ቀጠሮ ላይ ያሉት ናቸው። በአጠቃላይ እነዛን ጨምሮ የጊዜ ቀጠሮ በማረሚያ ቤት ሆኖ ይህን አጠቃላይ እንዲከታተሉ ያደረግናቸው ሰዎች 390 የሚሆኑ ሰዎች አሁን በማረሚያ ቤት ሆኖ ያው ከዚህ ውስጥ ክስ የሚመሰረትበት ሁኔታ ተመቻችቶ ወደ ክስ መመሰረት ደረጃ ላይ ደርሰናል ማለት ነው።
ተይዘው ከነበሩ ከ1513 ተጠርጣሪዎች ውስጥ በ390 ግለሰቦች ላይ ብቻ ክስ ይመሰረታል በመባሉ የጥቃቱ ሰለባ ነን ከሚሉ የዞኑ ነዋሪዎች ውስጥ ለአሜሪካ ድምጽ አስተያየታቸውን የሰጡ ተጓዦች ተቃውሞቸውን አሰምቷል። የጂንካ ከተማ ነዋሪ መሆናቸውን ተናገሩት አቶ ጀማል አሊ አንዱ ናቸው።
አሁን ብዙ ሰዎች ወንጀል ላይ በትክክል የሚታወቁ ሰዎች ቀጥታ በዋስ እየተፋቱ ነው። ይህንንም እኛ ከቶልቀ ማህበረሰብ ህዝብ ጠቅላላ መጥቶ አሁንም መኖራችን ዋስትናችን አደጋ ላይ በሆነበት ሰዓት እንደዚህ አይነት ሰዎች በፊት ላይ ቀድሞ የሚታዩ ሰዎች በዋስ ሲፈቱ ነገሩ እዛ ያለው ነገር አይበርድም እና እዛ አሁንም እነዚህ የታሰሩ ሰዎች ሲፈቱ ልብ የሰጠ ነው ብለን እዚህ ዞን አስተዳደርም ገፍተን ነበር። ያለው ነገር ያው ለኛ በራሳችን አስጊ ነው። አሁንም ድረስ በየቦታው ላይ ይፎከራል። ምንም የሚመጣብን ነገር የለም። ይሄ የታሰሩ ሰዎች የተፈቱ ነው ምናምን ባል ነገር ነው። ወንጀለኛ በቀጥታ እኛ ፊትለፊት የታዙ ሰዎች መፈታት የለባቸውም።
በነጻ የተለቀቁ ነው ሲባል ለመስማታቸው ማዘናቸውን የገለጡት በደቡብ አሬ ወረዳ የቶርታ ከተማ ነዋሪና ተጎጂ ነኝ የሚሉት አቶ ተረፈ ተጫኝ ናቸው።
ከህግ በኩል ያለው ነገር ብዙም እኛ አሁን አንዳንድ አሁን ምስክር የሚባሉ ሰዎችን ማለት ነው ምስክር የቶርታ ህዝብ በሙሉ ምስክርነት ብዙ ተሳትፏል። አሁን እንደዚህ በዋስ ተለቀቀ በዋስ እንደዚህ ሆነ ሲባል የምስክርነቱ ሂደቱን ያሳባል። ወጥቶ ማንጋ ነው የሚኖረው።
አቶ ተረፈ ከሁሉም ያስፈራናል ያሉት የደረሰብን ነው የሚሉት ዛቻና ማስፈራሪያ እንዲሁም ይህንን ተከትሎ የደረሰብን ነው የሚሉት ስጋትና የስነ ልቦናም ጉዳት መሆኑን ገልጿል።
ከዚህ በኋላ ወደፊት ያለው ነገር ራሱ በጣም አስጊ ነው የሚሆነው። እነዚህ አሁን በዋስ በምናምን የወጡት ሰዎች ተደራጅተው አንድ ላይ የሆኑ የተወያዩ በቃ ከዚህ በኋላም እኛ የእኛ ትግል ይቀጥላል እያሉ ነው የሚያወሩት። እነሱ ግን እኛን እንደዚህ አሳስረው በሰላም ሊኖሩ መስለው ነው መሰለኝ። ግን ልዩ ኃይሎች ባሉበት ላይ ነው እነሱ እስካሁን እዚህ ላይ በሰላም የሚኖሩት እንጂ ከዛ በኋላ ግን እንታያል ምናምን ብሎ ዛቻ ነው እንደው የምንሰማው ጭራሽ።
አቶ ደሞ ግን ወንጀል መፈጸማቸው የታወቀ እንዲሁም የሚያስጠይቃቸው በቂ ማስረጃ ተገኝቶባቸው በነጻ የሚለቀቁ ተጠርጣሪዎች አይኖሩም ሲሉ አስተባብሏል።
ስለዚህ በ710 የሚሆኑ ሰው በዋስትና የተለቀቀ ማለት አሁን የፍርድ ቤት ያገኘ ማለት አይደለም። ምክንያቱም በወረዳ ፍርድ ቤት የክስ ሂደት መመሰረት የሚችሉ ኬዞች ካሉ ወደ ወረዳ ነው የምንለቀው፣ በወረዳ ፍርድ ቤት ማለት ነው። በዞን ደረጃ ፍርድ ቤት የሚታዩ አሉ፣ በዞን ደረጃ ነው። ስለዚህ በዋስትና የተለቀቀ ሰው ተለቋል ብሎ ነው አሁን አብዛኛው ህዝቡ ጋር ቅሬታ የሚቀርበው። እኛ በዋስትና የዋስ መብታቸውን መለቀቅ ያለንባቸው በዋስ መብታቸውን አስጠብቀን መልቀቅ ያለንባቸው ሰዎች ይለቃለን። ይሄ ማለት ይሄ ሰው አይጠይቅም ማለት አይደለም።
ይህ በእንዲህ እንዳለን አቶ ጀማል ቤታቸው ተቃጠለባቸውና ተጎዱ ዜጎች በቅድጋፍ እንዳልተደረገላቸው በስልክ ለቪኦኤ በሰጡት አስተያየት ተናግሯል።
ሰባዊ ድጋፍ ያው እንደመጀመሪያው ባይሆንም የተወሰናለ አሁን በቤት ዙሪያ ግን ቤቶች እየተሰሩ ነው ያሉት። የቤት ስራው ብቻ በቂ አይደለም ነው እኛ አሁን እንደሆነ እንደዚህ ወንጀል ሰርቶ የመሸማቀቅና እንዲስራቻ ነገር ስሜት ያንንም የሚታይ ነገር የለም።
የደቡብ ኦሞ ዞን ምክትል አስተዳዳሪና የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ደሞ በዛብይ ደግሞ የዞኑ ህዝብና መንግስት የተሻላቸውን እያደረጉ ነው ሲሉ ምላሻቸውን ሰጥተዋል። ከወራት በፊት ሚያዝያ 1 2014 ዓመተ ምህረት በደቡብ ክልል ደቡብ ኦሞ ዞን ጂንካ ከተማ ጨምሮ በዞኑ አንዳንድ አካባቢዎች የጸጥታ ችግር ተፈጠረው ያሪ ብሔረሰብ በዞን መዋቅር ካልተደራጀ በሚል ከሚቀርብ ፖለቲካዊ ጥያቄ ጋር ተያይዞ ሲሆን የሰው ህይወት እንዲያልፍና ንብረት እንዲወድም ምክንያት መሆኑን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ርዕስ እንሻገራለን። የትግራይ አማጽያን በኬንያ አስተናጋጅነት የሚደረግ ድርድር እንደሚቀበሉ ካሳወቁ በኋላ በኢትዮጵያው ጦርነት ተሳታፊ የሆኑ ወገኖች ወደ ሰላም ንግግር እየተቃረቡ ይመስላል ይላል የአሜሪካ ድምጹ ሄንሪ ዊልከንሰን ከአዲስ አበባ ያደረሰን ዘገባ። አማጽያኑ መግለጫው የወጣው ሰሞኑን ጠቅላይ ሚኒስትር አብይ አህመድ መንግስታቸው ከትግራይ መሪዎች ጋር ለሚደረግ ድርድር ኮሚቴ ማቋቋማቸውን ካሳወቁ በኋላ ነው። ከመንግስቱ ተወካዮች ፖለቲከኞችና ተንታኞች ጋር የሰላም ንግግርን በተመለከተ የሚታይ ቀጣይ ፈተናዎችን አስመልክቶ ሄንሪ ያጠናቀረውን የዚህን ዘገባ ዝርዝር እንግዱ ወልዴ ወደ አማርኛ መልሶ እንዲህ ያቀርባል።
ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር የሚደራደር ኮሚቴ መቋቋሙን ማሳወቃቸው በኢትዮጵያ እየተካሄደ ያለውን የእርስ በርስ ጦርነት ለማስቆም የሰላም ንግግር አይቀሬ መሆኑን አመላካች ነው። ተንታኞችና የምክር ቤት አባላት እንደሚሉት ግን ድርድሩ ውጤታማ እንዲሆን ከተፈለገ ከህወሓትና ከፌደራል መንግስት ውጪ ያሉ ተዋናዮችም በጠረጴዛው ዙሪያ መቀመጫ ሊሰጣቸው ይገባል። የፓርላማ አባሉና የአማራ ብሔራዊ ንቅናቄው ደሳለኝ ጫኔ እንደሚሉት ድርድሩ በጦርነቱ ተሳታፊ የነበሩትን የአማራ ክልልንና በሰሜን የኢትዮጵያ ጎረቤት የሆነችውን ኤርትራን ማሳተፍ አለበት።
A peace process that does not ensure proper representation of all parties in the conflict is destined to fail.
በጦርነቱ ተሳታፊ የነበሩትን ሁሉንም ወገኖች የማያሳትፍ ድርድር መክሸፉ የማይቀር ነው። የፌደራል መንግስት የአማራንም ሆነ የኤርትራን ጥቅም ችላ የሚል ከሆነ ሁለቱ ወገኖች የየራሳቸውን ጥቅም ወደ ማስጠበቅ ይገባሉ። እንደሚመስለኝ አብይ የአማራና የኤርትራን ምክንያታዊ ስጋት ተረድቶ ወደ ድርድሩ ጠረጴዛ መጋበዝ አለበት።
አክለውም መንግስት እስካሁን እንዲህ አይነቱን ዋስትና አልሰጠም ብለዋል። ሰላማዊት ካሳ የፌደራል መንግስት የኮሙኒኬሽን ሚኒስትር ዴታ ናቸው። መንግስት ያቋቋመው ኮሚቴ የድርድሩን አጠቃላይ ሂደት ይመራል ሲሉ ለቪኦኤ ተናግረዋል።
መንግስት ከዚህ በተጨማሪ ሀገራዊ መግባባትን ለማበረታታት ሁሉንም የሚያካትትና ሰፋ ያለ መሰረት ያለው ህዝባዊ ውይይት ለማድረግ ብሔራዊ ኮሚሽን አቋቁሟል።
አያይዘውም ስለ ኢትዮጵያ ሲናገሩ
They will also stand together to bring peace. The federal government
ሰላምን ለማምጣት አብረን እንቆማለን። ፌደራል መንግስቱ የሰላም ድርድሩን የሚከታተል ኮሚቴ አቋቁሟል። ይህ ሂደትም ሁሉንም ኢትዮጵያውያንን የሚያሳትፍ ይሆናል።
ለህዋት ግን የድርድሩ ሸምጋዮች ማን ናቸው የሚለው ጥያቄ አንገብጋቢ ይመስላል። የድርጅቱ ቃል አቀባይ ማክሰኞ ለት በሰጡት መግለጫ የአፍሪካ ህብረት መሪዎች የአማጽያኑን እምነት ማግኘት አለባቸው። የአፍሪካ ህብረት ልዩ መልእክተኛ ከኢትዮጵያው ጠቅላይ ሚኒስትር ጋር ያላቸውን ቅርበት ሳናስተውል የቀረነው ጉዳይ አይደለም ብለዋል። በዚህ መሰረት ይላል መግለጫው በመከተል አሁን ባለውና ተደራዳሪ ወገኖቹ በተስማሙበት ስምምነት መሰረት በኬንያ መሪ አመቻችነትና በናይሮቢ ለሚደረግ ድርድር ያለንን ጠንካራ ፍላጎት እንገልጻለን ብሏል። ተንታኙ ዊሊያም ዴቪልሰን ቤልጅየም መሰረቱን ካደረገው ኢንተርናሽናል ክራይሲስ ግሩፕ ከሚባል የምርምር ተቋም ሲሆን እሱ እንደሚለው ከአካታችነትና ሌሎች የድርድር ሁኔታዎች ውጪ የሆኑ ችግሮችም መፈታት አለባቸው።
There are a number of outstanding issues that are obstacles to peace. I think first in line is
probably ለሰላም እንቅፋት የሚሆኑ ሌሎች ያልተፈቱ ችግሮች አሉ። የመጀመሪያው በትግራይ መሰረታዊ አገልግሎቶችን መመለስ ነው። በተለይም የባንክ፣ የስልክና የኤሌክትሪክ ከዚያ ደግሞ ህዋትን እንደ ሽብርተኛ ቡድን የተሰየመበት ጉዳይ። ከሁሉ በላይ ግን የምዕራብ ትግራይ ጉዳይ ነው።
የአማራው ወገን ምዕራብ ትግራይን በጦርነት ወቅት ከህዋት ነጥቆ በእጁ ካስገባ በኋላ መልሶ እንደማይሰጥ አስተውቋል። ህዋት ደግሞ በበኩሉ ቦታው መመለስ እንዳለበት ያሳስባል። ኢትዮጵያው ተንታኝ ኪራም ታደሰ እንደሚለው በጦርነቱ ምክንያት የተፈጠረው የኢኮኖሚ ሁኔታ፣ ድርቅ፣ የኑሮ ውድነትና ሌሎች ችግሮች ሁለቱንም ወገኖች ወደ ሰላም እየገፋቸው ሳይሆን አይቀርም።
If those involved in the conflict are not active in productivity
በጦርነቱ እየተሳተፉ ያሉት ወገኖች ምርትና የኢኮኖሚ እንቅስቃሴ ላይ ያላቸው ተሳትፎ ዝቅተኛ ከሆነ አጠቃላይ ሁኔታው የዜሮ ድምር ውጤት ይሆናል።
ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግርም የልማት እንቅስቃሴው በጦርነት ምክንያት ጋሬጣ ተደቅኖበታል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:30 መሆኑን ያመለክታል። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምንሻገረው። ዓለም አቀፍ ርዕስ ነው ተከታዩ። የእንግሊዝ መንግስት የመጀመሪያውን የስደተኞች ቡድን ወደ ሩዋንዳ ለመላክ ያደረገው ሙከራ በፍርድ ቤት ትዕዛዝ በረራው በመታገዱ ቢከሽፍም ከተለያዩ ዓለም የመጡ ስደተኞችን ወደ ሩዋንዳ ለመላክ ተጨማሪ በረራዎች እንደሚዘጋጁ ግን መንግስት ትላንት አስታውቋል። አሶሺየትድ ፕሬስ በጉዳዩ ላይ ያጠናቀረውን ሰፋ ያለ ዘገባ ስምኝሽ የቆየ እንደሚከተለው ታቀርባለች።
ጥገኝነት ጠያቂዎችን ከእንግሊዝ ወደ ሩዋንዳ ለመውሰድ የሚደረገው በረራ እንዲከናወን ከሀገር ውስጥ ፍርድ ቤቶች ፈቃድ አግኝቶ የነበረው የእንግሊዝ መንግስት ማክሰኞ ዕለት ሊያደርግ የነበረውን የመጀመሪያ በረራ የሰረዘው የአውሮፓ ሰብአዊ መብቶች ፍርድ ቤት እቅዱ በስደተኞች ላይ ትክክለኛና ሊቀለበስ የማይችል አደጋ የደቀነ ነው በማለቱ ነው። የአውሮፓ ፍርድ ቤቱ ወደ ምስራቅ አፍሪካዊቷ ሀገር ለመላክ የተዘጋጁ ስደተኞች ከሀገር እንዳይወጡ ቢከለክልም ግን የሀገር ውስጥ ሚኒስትሯ ፕሪቲ ፓቴል በፓርላማ ቀርበው ባደረጉት ንግግር ወደፊት ለሚደረጉ በረራዎች የሚደረገው ዝግጅት ቀጥሏል ብለዋል።
I welcome the decisions of our domestic courts, the High Court, the Court of Appeal.
ከፍተኛው ፍርድ ቤት፣ ይግባኝ ሰሚ ፍርድ ቤት እና ጠቅላይ ፍርድ ቤቱ በረራዎችን እንድናካሂድ መብት እንዳለን የወሰኑትን ውሳኔ እንቀበላለን። ሆኖም ስትራስበርግ የሚገኘው የአውሮፓ ሰብአዊ መብቶች ፍርድ ቤት ዳኛ ባለቀ ሰዓት ጉዳዩ እስኪታይ ድረስ ስደተኞችን የሚያስወጣው በረራ እንዲቆም አድርጓል። አሁን ግልጽ ማድረግ የሚፈልገው የአውሮፓ ሰብአዊ መብቶች ፍርድ ቤት ፖሊሲው ወይም ስደተኞችን የማዛወር ተግባሩ ህገወጥ ነው ብሎ አልወሰነም። ሆኖም በትላንቱ በረራ ላይ ተሳፍሮ የነበሩ 3 ሰዎች እንዳይወጡ ነው የተከለከለው። ይሄ ክልከላ ለተወሰነ ጊዜ ሊቆይ ይችላል፣ ግን ወደ ሩዋንዳ የመላካቸውን ጉዳይ ጨርሶ የሚያቆመው አይደለም።
ባሳለፍነው ሚያዝያ ወር በእንግሊዝና በሩዋንዳ መንግስታት መካከል በተደረገው ስምምነት መሰረት የእንግሊዝ መንግስት በትናንሽ መርከቦች ተጭነው ወደ ሀገሩ የሚገቡ ስደተኞችን ወደ ሩዋንዳ የመመለስ እቅድ አለው። የሚያቀርቡት የጥገኝነት ጥያቄ በሩዋንዳ ታይቶ ተቀባይነት ካገኘ እንደ ኢራቅ፣ አፍጋኒስታንና ሶሪያ ከመሳሰሉ ሀገራት የሚመጡ ስደተኞች ወደ እንግሊዝ በመመለስ ፋንታ በሩዋንዳ እንዲኖሩ ይፈቀድላቸዋል። ሆኖም በስምምነቱ መሰረት ቀደም ብለው ወደ ምስራቅ አፍሪካዊቷ ሀገር ሩዋንዳ የተወሰዱ ስደተኞች ለአሶሲየትድ ፕሬስ እንደተናገሩት በርካታ ችግሮች እየደረሱባቸው ነው። ከነዚህ አንዱ የ22 አመቱ ወጣት ፒተር ናዮኒ እንደ አውሮፓውያን አቆጣጠር በ2014 ዓ.ም በደቡብ ሱዳን የሚካሄደውን የእርስ በርስ ጦርነት ሸሽቶ ከሁለት ወንድሞቹ ጋር የተሰደደ ነው። ለህገወጥ አዛዋሪዎች ከፍተኛ ገንዘብ ቢከፍሉም ሁለቱ ወንድሞቹ በመንገድ ላይ ሲገደሉ እርሱ ደግሞ በሊቢያ እስር ቤት ውስጥ 7 አመታትን አሳልፏል። ባለፈው አመት መገባደጃ ላይ ደግሞ የተባበሩት መንግስታት የስደተኞች መርጃ ድርጅት ወደ ሩዋንዳ እንዲመጣ እንደተደረገ ይገልጻል።
To me there's nothing I can say I want to stay.
እኔ አሁን ማለት የምችለው ነገር የለም። እዚህ መኖር አልፈልግም። ወደፊት መሄድ ነው የምፈልገው። ወደ አውሮፓ ወይንም ካናዳ ብቻ ሄዳለሁ። እዚህ ግን አልቀመጥም።
ፒተር አሁን ከሩዋንዳ ዋና ከተማ ኪጋሊ ወደ 60 ኪሎ ሜትር ርቀት ላይ በሚገኘውና ወደ አውሮፓ ለመሄድ በሚያደርጉት ጥረት ለረጅም ዓመታት በሊቢያ ይኖሩ የነበሩ ስደተኞችን ለማስጠለል በተሰራው ጋሾራ መጠለያ ጣቢያ ውስጥ ይኖራል። ጋሾራ እንደ መተላለፊያ ጣቢያ ቢቆጠርም እንደ ፒተር ላሉት ግን ምንም መሄጃ አይታያቸውም።
Yeah, the UK government is my message to them is that
ለእንግሊዝ መንግስት ማለት የምፈልገው የሰው ልጅ መሆኑን ነው። ስትፈልግ ሄድ ወይንም እዚያ ሁን ልትሏቸው ወይንም ይሄንን አድርግ ይሄንን አታድርግ አይባልም አይቻለም። ምክንያቱም እንግሊዝን የሚሻለኝ ካለ እንግሊዝን የሚሻለው እንደ ሰውነታቸው ተቀባይነት ሊኖራቸው ይገባል እንጂ ወደዚያ ሊዘዋወሩ አይገባም። ወደ አፍሪካ ከመመለስ እዚያው እነሱ እስር ቤት ውስጥ መቆየት ይሻላል።
ሩዋንዳ በዓለም ላይ በርካታ ህዝብ በትንሽ ቦታ ተጣቦ የሚኖርባት ሀገር ናት። እንደ አውሮፓውያን አቆጣጠር በ1994 ከተካሄደው የዘር ጭፍጨፋ በኋላ ሀገሪቱ በልማት ላይ ብታተኩርም አሁንም ድሃ ከሚባሉ ያላደጉ ሀገሮች መካከል አንዷ ናት። የሩዋንዳ ባለስልጣናት ሀገራቸው ስደተኞችን በመቀበል የሚያኮራ ታሪክ እንዳላት ቢናገሩም በእንግሊዝ የተሻለ ህይወት ለማግኘት ተስፋ ያደርጉ ለነበሩት ስደተኞች ግን በሩዋንዳ ህልማቸውን ያሳካላቸው የሚችለው እድል አናሳ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው ቀደም ሲል ከተቋሙ ጋር በተደረገ ስምምነት ወደ ሩዋንዳ ተልከው የነበሩ በመቶዎች የሚቆጠሩ ሰዎች አሁን ወደ ሶስተኛ ሀገር ተልከዋል። ሆኖም ከእንግሊዝ ጋር በተደረገው ስምምነት ወደ ሩዋንዳ የሚላኩ ስደተኞች ግን ለጥገኝነት ማመልከት የሚችሉት ሩዋንዳ ውስጥ ነው። የእንግሊዝ መንግስት እንደሚለው የሰዎችን ህይወት አደጋ ላይ በመጣል በህገወጥ መንገድ ከሚያዘዋውሩ ወንጀለኛ ቡድኖች ለመታደግ ይሄ መንገድ ትክክለኛው አማራጭ ነው።
This government will not be deterred from doing the right thing.
ይሄ መንግስት ትክክለኛውን መንገድ ለማድረግ አይፈራም። ባለቀ ደቂቃ ሊመጡ በሚችሉ የህግ ፈተናዎችም አንሸነፍም። ወይም ስደተኞችን የማዘዋወሩን ስራ አመጸኞች እንዲያደናቅፉትም አንፈቅድም። አጸያፊ ስራ የሚሰሩ የተደራጁ ወንጀለኛ ቡድኖች ሰዎችን እንደ ካርጎ እቃ የሚያዘዋውሩ ክፉ ሰዎችን ቁጭ ብለን እንደልባቸው ሲሆኑ አናይም። ድንበራችሁን ለመቆጣጠር መብት የላችሁም መባልንም አንቀበልም። የዚህን ሀገር ደህንነት ለማስጠበቅ አስፈላጊውን ነገር ሁሉ እናደርጋለን። ለረጅም ጊዜ በኖረው ባህላችን መሰረትም የእውነት ችግር ውስጥ ያሉትን መርዳታችንን እንቀጥላለን።
የአውሮፓ የሰብአዊ መብቶች ፍርድ ቤት የእንግሊዝ ፍርድ ቤቶች ጥገኝነት ጠያቂዎችን ወደ ሩዋንዳ የሚወስደው በረራ እንዲከናወን የሰጡትን ፈቃድ አልሻሩም። ሆኖም የእንግሊዝ ፍርድ ቤት በረራው እንዲከናወን ሲፈቅድ በእያንዳንዱ ተሳፋሪ ስደተኛ ይዞታ ላይ የሰጠው ብይን ባለመኖሩ የአውሮፓ ፍርድ ቤት ለእግድ ተጠቅሞበታል። የእንግሊዝ መንግስት የያዘው ቅር ተግባራዊነት በእንግሊዝ ፍርድ ቤቶች ለመታየት በሐምሌ መጨረሻ ቀጠሮ የተያዘ ሲሆን የሰብአዊ መብት ጠበቃ የሆኑትና በአውሮፓው ፍርድ ቤት መከራከሪያቸውን ያቀረቡት ጆፈሪ ሮበርትሰን ስደተኞች የጥገኝነት ጥያቄያቸውን በሩዋንዳ እንዲያቀርቡ መደረጉ መንግስት ከመጡበት ሀገር ጋር ግንኙነት ካለው ሸሽተው ወደ መጡበት ሀገር እንዲመለሱ ያደርጋቸው ይችላል የሚል ስጋት እንዳላቸው ገልጸዋል።
የሩዋንዳ ዳኛ አንድ ስደተኛ የእውነተኛ ጥገኝነት ጥያቄ ነው ብሎ ቢወስን እዚያው ሩዋንዳ እንዲቀሩን የሚያደርገው ወደ እንግሊዝ የመመለስ መብት የላቸው። ፍርድ ቤቱ ከሚያያቸው ጉዳዮች አንዱ ይሄ ይመስለኛል። ሩዋንዳ ውስጥ ዝም ብለው እንዲቀሩ ከተደረገ መንግስት ከኢራን የመጣ የመንግስት ተቋሚ ወደ ኢራን ከመለሰ ሊገደል ይችላል ብሎ ይፈራል ይላል። ሩዋንዳ መንግስት ደግሞ ከኢራን ጋር የቀረበ ግንኙነት ስላለው ያ ሊፈጠር ይችላል።
የስደተኞችን ጉዳይ የሚከታተሉ ቡድኖችም ወደ ሩዋንዳ መላኩ ህይወታቸውን አደጋ ላይ ጥለው ወደ እንግሊዝ ለመሄድ አስቸጋሪ ጉዞ የሚያደርጉትን ያስቀራል የሚለውን እቅድ የማያሳካ ነው ይላሉ። ለምሳሌ ማክሰኞ ዕለት ድርስ እርጉዞችንና ህፃናትን ጨምሮ 440 ሰዎችን የያዘ ጀልባ በደቡብ እንግሊዝ ወደብ ላይ አርፏል። በበርሚንግሃም ዩኒቨርሲቲ የስደተኛ ጉዳዮች ባለሙያ የሆኑት ናንዶ ሲጎና ይህ የሩዋንዳ እቅድ ስደተኞቹ የሚጠቀሙበትን መንገድ ሊቀይር ይችላል ይላሉ።
ወደ ሩዋንዳ የማዘዋወሩ እቅድ ስደተኞች በእንግሊዝ ካናል ውስጥ ለማለፍ የሚጠቀሙበትን መንገድ እንዲቀይሩ ያደርጋቸዋል። በዚህ ፖሊሲ ውስጥ የተካተቱት በተለይ ያላገቡ ወንዶች ወደ ሩዋንዳ የመመለስ ስጋት ስለሚኖር የስደተኛ ዝውውር ስልቱን ይቀይሩታል። ከዚህ ቀደም እንዳየነው የፖሊሲ ለውጦች የስደት መንገዳቸው እንዲቀይሩ ያደርጋል። እና ደግሞ በጀልባው የሚሳፈሩት የበለጠ ቁጥር ያላቸው ልጆች፣ ቤተሰቦችና ሴቶች ይሆናሉ። ምክንያቱም እነሱ ወደ ሩዋንዳ በመመለሱ ቅዱስ ኢላማ የተደረጉ አይደሉም ተብሎ ስለሚታሰብ
የሰባይ መብት ተሟጋቾችም የእንግሊዝ እቅድ ሁለተኛውን ያለም ጦርነት ተከትሎ ለስደተኞች የተሰጠውን የጥበቃ ከለላ የሚጋፋ መሆኑን በመግለጽ ይከራከራሉ። ሐሳቡ በተግባር መዋል የማይችል ኢሰባዊና ለገንዘብ ብክነት የሚዳርግ ነው ይላሉ። እንግሊዝ ከሩዋንዳ ጋር ለገባችው ስምምነት 120 ሚሊዮን ፓውንድ ወይም 150 ሚሊዮን የአሜሪካ ዶላር ቅድመ ክፍያ ፈጽማለች። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ወደ ተከታዩ ርዕስ እንሻገር ደግሞ ሳምንታዊው ሳይንስና ህይወት ተፈጥሮ አካባቢ ነው። ደቡብ ወሎ ዞን የሚገኘው ለጎ ሐይቅ ሊደርቅ ይችላል የሚል ስጋት እንዳለ ባለሙያዎች ተናገሩ። በደቡብ ወሎ ዞን ውስጥ 3 ወረዳዎች የሚያካልለው ለጎ ሐይቅ የመድረቅ አደጋ እንደተጋረጠበት ባለሙያዎች ገልጠዋል። ይህ ትልቅ ሐይቅ በየጊዜው እየቀነሰ በመምጣቱ ከ7 ሄክታር በላይ የሐይቁ ክፍል ወደ የብስነት መቀየሩንና ከ6 ሜትር በላይ ጥልቀቱም መቀነሱን በወሎ ዩኒቨርሲቲ የተደረገ ጥናት ማረጋገጡ ታውቋል። የደለል መምላት፣ የተፈጥሮ ሀብት ጥበቃ አለመጠናከር፣ በዙሪያው የእርሻ መስፋፋትና የአየር ንብረት ለውጥ ያስከተለው ሙቀት መጨመር ለሐይቁ መጠን መቀነስ በምክንያትነት ተዘርዝሯል። መስፍን አራጌ የሐይቁን ሁኔታ በተመለከተ ያሰናዳውን ይህን ዘገባ ለዛሬው ሳይንስና የተፈጥሮ አካባቢ እንዲህ አሰናድቶታል።
ከደሴ 35 ኪሎ ሜትር ርቀት ላይ ደቡብ ወሎ ዞን ተወለደሬ ወረባቦና ሐይቅ የተባሉ ወረዳዎች ውስጥ በሚገኘው ለጎ ሐይቅ አቅራቢያ ተወልደው ያደጉት አቶ አበራ የለ ከሐይቁ ጋር የተቆራኘ ትውስታ አላቸው።
በገዳሙ አካባቢ ዙሪያ ላይ ነበር እኔ ተወልጄ ያደኩት። እዚህ አካባቢ ለመማር እንገባ ነበረ። ወደ ገዳሙ ስንገባ በድንጋይ በተረበረበ ቦታ እግራችንን ውሃው እየነካን እስከ ጉልበታችን አቋርጠን እንሄድ ነበረ። ከዚያም በፊት ያሉት የዋኙ ይገቡ ነበር። ሌሎችም በታንኳ ወደ ውስጥ ይገቡ ነበር ወደ ገዳሙ።
አሁን የውሃው ክፍል መቀነሱንና ቦታው ወደ ደረቅ መሬትነት እየተቀየረ መምጣቱን አቶ አበራ ጨምረው ተናግረዋል። ታንኳዎች ይመላለሱበት የነበረው የውሃው አካል ወደ ማሳነት እንደተቀየረም ይገልጻሉ። የደቡብ ወሎ ዞን አካባቢና ደን ጥበቃ ጽሕፈት ቤት ኃላፊ መሐመድ አበጋዝም የሚያረጋግጡት ይህንኑ ነው።
ሐይቁ እየጠፋ ነው ያለው። በቅርብ ታሪክ ራሱ የምናየው በርቀት ላይ የነበረው ውሃ አሁን ሙሉ በሙሉ እየጠፋ ነው ያለው። ወርዶ ትላንትና ከአመት ከሁለት አመት በፊት ያየነው ላይ አይደለም ያለው። ደለል እየተሞላ ነው። እርሻ እየተከተሉ እየሰሩ ነው። ከብት ልቅ ነው እያያችሁት ነው። ውስጥ ገብተው ነው እንትን እያደረጉ ያለ።
የተውለደሬ ወረዳ አካባቢና ደን ጥበቃ ጽሕፈት ቤት ተወካይ ኃላፊ ለይላ ሳይድ በበኩላቸው በህዝባዊ ውይይቶች ሐይቁ እንዲጠበቅ የተለገሰው ምክረ ሀሳብ እንዳልሰራ ይገልጻሉ።
በደለል እየተሞላ ነው። ባህሩ እየደረቀ ነው። ይህ ብቻ ሳይሆን ባህሩ ውስጥ ያሉ ያሳ ዝርያዎችም እየጠፉ ነው ያሉት። ከጊዜ ወደ ጊዜ እየጠፉም እየቀነሰም እየጠፋም ነው ያለውና ይሄን ለማድረግ እያንዳንዱ የሚመለከተው ባለድርሻ አካል ትኩረት ሰጥቶ የባህሩን ደህንነት መጠበቅ ነበረበት። ይሄ ግን ከሁሉም ማህበረሰቡ ሲታይ እየሆነ አይደለም።
ኃላፊዋ ከዚህ በተጨማሪ የደረቅና ፍሳሽ አወጋገድ ችግር የሐይቁንና እየተፈታተነ ለመሆኑ ማሳያ አቅርበዋል።
በተለይ ከከተማው ጋር ተያይዞ የደረቅና ፍሳሽ ቆሻሻ አወጋገዳችን ስርዓት ስለሌለው እዚሁ ባህሩ ዳር አምጥተው ነው የሚያፈሱት። ሽንት ቤት አለ እዚህ ሎጂዎች ጋር። እሱ ሽንት ቤቱ በቀላሉ ወደ ውሃው እንዲገባ ነው እንጂ እንዲሰርግ አያደርጉትም።
በሐይቁ ላይ የሚራቡት አምባዛ፣ አርዲቦና ቀረሶ የተባሉ የአሳ ዝርያዎች መጠን ከማነሱ በተጨማሪ ቁጥራቸው እየተመናመነ እንደሆነ የአካባቢው ነዋሪዎች ይናገራሉ።
አሳ መራባት የሚችለው የሳር ረድፍ ሲኖር ነው። ይሄ ስትራታ የምንለው ረድፉን አሁን እየጠፋ ነው ያለው። ከብቶቹን እያጨዱ በዚህ አግባብ እንትን እያደረጉ
ሐይቁ እንዲያገግም ከሚሰሩ የተፈጥሮ ሀብትና ሌሎች ተግባራት በተጨማሪ በአርሶ አደሩ ማሳና በሐይቁ መካከል ወሰን ሊሰመርለት ይገባል። እንደ ተወካይ ኃላፊዋ ለይላ ሰይድ
እያንዳንዱ የአርሶ አደር ሻ ነው። ባህሩ ሲሴሽ አብሮ ነው እየተጠጋ የሚሄደው አርሶ አደሩ። ስለዚህ የባህሩ ወሰንና የአርሶ አደሩ ወሰን መለየት አለበት።
ወሰኑ ከተለየለት አርሶ አደሩ የራሱን ማሳ ይጠቀማል። የባህሩ ወሰኑ ራስ ደግሞ ይከለላል። ስለዚህ ባህሩ እያገገመ የሚሄድበት ሁኔታ አለ።
እንዲህ አይነቱን አስተዳደራዊ ውሳኔ ለማሳለፍ ሃይቁን በባለቤትነት የሚያስተዳድር አንድ አካል ሊኖር ይገባል የሚሉ አስተያየት ሰጪዎች አሉ። ሃይቁ ከፊል አካሉ በተወለደሬ ከፊሉ በሃይቅ ከተማ አስተዳደር እንዲሁም የተወሰነው በወረባቦ ወረዳዎች ውስጥ መሆኑ አንድ ባለቤት እንዳይኖረው አድርጓል። በወሎ ዩኒቨርሲቲ የስነ ህይወት ትምህርት ክፍል መምህሩ ዶክተር አሰፋ ተሰማ ባለፉት 70 አመታት ሃይቁ በመጠንም በጥልቀትም እየቀነሰ መምጣቱን በአሃዝ አስደግፈው ይጠቅሳሉ።
ሃይቁ አንደኛ በውሃ ሀብት ጋር ታይዞ የውሃ መጠን መቀነስ ታይቶበታል። እዚህ ደጉ ሀይቅ 23 ኪሎ ሜትር ስር ስፋት የነበረው እና ባለፉት 70 አመት ወደ 7 ሄክታር የሚገመት የስፋት መቀነስ ታይቷል። ጥልቀቱ ደግሞ 87 ሜትር የነበረው ከፍተኛው የሀይቁ ጥልቀት ወደ 81 ሜትር ዝቅ ብሏል። እንደዚህ ወደ 6 ሜትር ጥልቀት ቀንሷል ማለት ነው ሀይቁ ባለፉት 70 አመት።
አንዳንዶች የሀሮማያ ጣፍንታ ሀይቁ ላይ እንዳይደርስ ስጋታቸውን ሲገልጹ፣ ዶክተር አሰፋ በበኩላቸው የሀይቁ ጥልቀት እንደ መልካም አጋጣሚ ያነሱታል።
እንደውም የለጉ ሀይቅ ጥሩ ኦፖርቹኒቲ ጥልቀት ስላለው ነው እንጂ እንደ አለማ አይነት ቢሆን እስካሁን ሀይቁ አይገኝም።
ይሁን እንጂ ሀይቁን እንዲያገግም የማድረግ ስራዎች ካልተሰሩ የከፋ ጉዳት ሊደርስ ይችላል የሚል ስጋት አላቸው።
ወደ እርሻ መሬት ተቀይሯል። ጆጆዎች ተሰርተውበታል። በፊት የውሃ አካል የነበረው አንዳንድ በታሪክም ትልልቅ ሰዎች የሚሉት ወደ ሀይቅ እስጢፋኖስ ገዳም ለመግባት እኮ በጀልባ ነበር የሚገባው። የብስ አልነበረውም የወንዶቹ ገዳም ጋር ማለት ክትትል ካልተደረገ ከአሁኑ ርማት ካልተደረገ በሂደት መድረጉ እንደማይቀር ይህ ምንም ጥርጥር የለም።
ዶክተር አሰፋ ለሀይቁ የመጠንና የጥልቀት መቀነስ ሶስት መላምቶች ያቀርባሉ።
አንዱ ይሄ የአየር ንብረት ለውጥ ጋር እያያዛል። ማንኛውም ውሃማ አካል የዝናብ መጠን ስርጭት፣ የሙቀት መጠን መጨመር ለውሃ አካላት የውሃ መጠን መቀነስ አንዱ እሱ ነው። በተለይ ደለል አንድ ወንዝ አለ፣ አንቀርቃ ወንዝ የሚባል ከአርጅቦ የሚመጣ በተለይ ክረምት ላይ ከፍተኛ ደለል ነው ይዞ የሚገባው ወደ ለጎ ሀይቅ ማለት።
ከዚህ በተጨማሪ ከውሃማ አካሉ በተወሰነ ርቀት ክፍት ቦታ መኖር ሲገባው አለመኖሩ የሀይቁን ደህንነት ስጋት ላይ ጥሎታል ብለዋል። ከ2010 ዓ.ም ጀምሮ 19 ባለሙያዎችን ያካተተ የጥናት ቡድን ምክረ ሀሳብ ማቅረቡንና ሀይቁ እንዲያገግም ለማድረግ ከ2013 ጀምሮ ስራዎችን ለመስራት ታቅዶ በኮቪድ ወረርሽኝና በጦርነቱ ምክንያት ተግባራዊ አለመሆኑን ዶክተር አሰፋ ተናግረዋል። ወደ ሀይቁ የሚገባውን ደለል ለመከላከልና የውሃ አካሉ ላይ ሌሎች ስራዎችን ለመስራት በወሎ ዩኒቨርሲቲና በውሃና ኢነርጂ ሀብት ሚኒስቴር መካከል የጋራ መግባባት የተደረሰ ሲሆን ከ2015 ዓ.ም ጀምሮ ለሶስት ዓመት ለሚደረገው የሙከራ ትግበራ ከ75 ሚሊዮን ብር በላይ ያስፈልጋል ብለዋል። የአካባቢው ማህበረሰብ ከሚያደርገው የጉልበት አስተዋጽኦ በተጨማሪ ዩኒቨርሲቲ፣ ውሃና ኢነርጂ ሀብት ሚኒስቴር፣ መንግስታዊና መንግስታዊ ያልሆኑ ተቋማት የገንዘብ ድጋፉን ያደርጋሉ ተብሎ እንደሚጠበቅ ከዶክተሩ ማብራሪያ ለማወቅ ተችሏል። የአካባቢው ተወላጅ የሆኑት አቶ አበራ ሀይቁን የመታደግ ስራ በፍጥነት ካልተሰራ በአርሶ አደሩ ህይወትና በአካባቢው ስነ ምህዳር ላይ የሚያሳድረውን ተጽዕኖ ያስረዳሉ።
ሀይቅ ከተማ ላይ አሁን ቀኑ ላይ ብትሉን ሙቀቱን ከባህሩ የሚነሳው ማዕበል ነው የከተማ ትቅዝ የአየር ሁኔታ ባላንስ የሚያመጣው። በሌላ በኩል ይሄ አርሶ አደር አሁን ባህሩ ዳርቻ ላይ ካሽ ክሮፕ እያመረተ ነው ያለው። ነገ ጧት ይሄንን ቢያጣ ሊያመርት የሚችለው ነገር አማራጭ አይኖረውም። ምንም ቢሆን በምርትና ምርታማነት ላይ ተጽዕኖ ከፍተኛ ነው።
በኢትዮጵያ የመጀመሪያው ዩኒቨርሲቲ እየተባለ የሚጠቀሰው በአባ ኢየሱስ ሞዓ በ13ኛው መቶ ክፍለ ዘመን የተቆረቆረውና በኦርቶዶክስ እምነት ተከታዮች ዘንድ ትልቅ ቦታ የሚሰጠው የሀይቅ እስጢፋኖስ ገዳም በለጎ ሀይቅ መሀል ደሴት ሰርቶ ይገኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የዕለተ ሐሙስ ምሽት ዝግጅታችንን ነው። ተከታዩ ደግሞ በዓለም አቀፍ ጉዳይ ላይ የተደረገ ጥናትን ይመለከታል። ኮቪድ-19 ነፍሰ ጡር ሴቶችን ለጽኑ ህመምና ለህልፈትም ሊዳርግ እንደሚችል በአፍሪካ ሀገራት ላይ የተካሄደ አንድ ጥናት አሳሰበ። ቀደም ሲል በዩናይት ስቴትስ፣ በአውሮፓ፣ በእስያና በሌሎችም አካባቢዎች ይህን አስመልክቶ የተደረጉ ጥናቶች ቢኖሩም በዚህ ረገድ በአፍሪካ በአይነቱ የመጀመሪያ የሆነ ክትትል መደረጉ ትልቅ ጠቀሜታ እንዳለው የጥናቱ አቅራቢዎች ይናገራሉ። ነፍሰ ጡር እናቶች የጸረ ኮቪድ ክትባት እንዲከተቡ ለማድረግ የበለጠ መስራት እንዳለበትም ይመክራሉ። ስለ ጥናቱ ማብራሪያ እንዲሰጡን ቆንጅታዬ አንድ እንግዳ ጋብዛለች። እንግዳዋን በማስተዋወቅ ነው የምትጀምረው።
ዶክተር ስንታየው ጸጋዬ አፍሪካ ውስጥ ዘላቂ የጤና ችግሮችን ለመቅረፍ ለበርካታ ዓመታት በመስራት የሚታወቀው የአምሬፍ ሄልዝ አፍሪካ የኢትዮጵያ ቢሮ ምክትል ዳይሬክተር ናቸው። አምሬፍ ኢትዮጵያ እንደ ኮቪድ-19 ያሉ አጣዳፊ ችግሮች ሲከሰቱ ከመንግስት ጋር በመተባበር የሚያከናውናቸውን ተግባራት ጨምሮ ሌሎች ዘርፈ ብዙ ድጋፍ ያደርጋል። በጥናቱ ዙሪያ ያነጋገርናቸው ዶክተር ስንታየው ኮቪድ-19 አፍሪካ ውስጥ ነፍሰ ጡር ሴቶች ላይ ስለሚያደርሰው ጉዳት በወጣው ጥናት ዙሪያ አስተያየታቸውን በመስጠት ይጀምራሉ።
ጥናቱ የተደረገው እንግዲህ ከሳራ በታች ባሉ 6 ሀገሮች ነው። ያው እነዚህ 6 ሀገሮች ውስጥ ኢትዮጵያ የለችበትም። ነገር ግን የተገኙት ውጤቶች ያንን ያመላክቱ ይችላሉ ብዬ አስባለሁ። ኮቪድ ያለባቸው ነፍሰ ጡሮች ጽኑ ሕክምና ወይም ICU የምንለው ክፍል የመግባት ምጣኔያቸው 2 እጥፍ ኮቪድ ካልያዛቸው ሰዎች ይጨምራል። ነፍሰ ጡር ሆኖ ኮቪድ ከሌላቸው ሰዎች ነፍሰ ጡር ካልሆኑ ሰዎች ጋር መሳክረው ስለሆነ የሞት ምጣኔውም 5 እጥፍ ጨምሯል የሚል ነው ያላቸው። ስለዚህ ይሄ ነፍሰ ጡርነት ያው በሀገራችን ነፍሰ ጡር የሚለው ስያሜ በራሱ ተጨማሪ አደጋ እንዳለው የሚያመላክት ነው። ከዛ ደግሞ ይሄ ሲጨመርበት አደገኛ እንደሆነ ያመላክታል የሚል አንድ ጭብጥ ያስቀምጥና ጥናቱ። በሌላው ወገን ደግሞ ክትባቱን የመከላከያ መንገዶች ውስጥ አንዱ የሆነው ደግሞ ክትባት ነው። ክትባቱን በተመለከተ ደግሞ አፍሪካ ሀገራት ውስጥ በተደረገ ጥናት ክትባቱን ለመውሰድ ፍላጎት ያላቸው ነፍሰ ጡር እናቶች 20% አይሞሉም። ስለዚህ ይሄ ትኩረት የሚሻ ጉዳይ ነው በሚል ለማንሳት የሞከረው። ለዚህም ለነፍሰ ጡር እናቶች ቅድሚያ እንስጥ የሚል መልከታ አለው።
የዚህ ጥናት ዋናው አስተባባሪ የነበሩት ዩኒቨርሲቲ ኦፍ ፒትስበርግ የወረርሽኞች አጥኚ የሆኑት ጂን ናቼጋ ከዚህ ቀደም በሌሎች በዩናይትድ ስቴትስ፣ በአውሮፓ ሀገሮች፣ በእስያ የተካሄዱ የተለያዩ ጥናቶች አሉ ይሄንን በሚመለከት፣ ነገር ግን አፍሪካ ውስጥ መካሄዱ ትልቅ ቦታ የሚሰጠው መሆኑን ጠቁመዋል።
እውነት ነው። ቲንክ የተመራማሪውን ሐሳብ እጋራለሁ። እንግዲህም አገሮች የራሳቸው የሆነ መረጃ ቢኖራቸው ጠቃሚ ነው። ግን የበለጠ ደግሞ አስፈላጊ የሚያደርገው አፍሪካ ውስጥ ከሌሎች ዓለም ለየት የሚያደርጉን በርካታ ችግሮች አሉ። ለምሳሌ HIVን ብንመለከት፣ TB በሽታን ብንመለከት፣ ወባን ብናይ፣ የምግብ እጥረትን ብንመለከት፣ እነዚህ ሁኔታዎች የከፋ ናቸው። የጤና አገልግሎት ተደራሽነትም በጣም ዝቅተኛ ነው። የጤና አገልግሎት ጥራትም በጣም ዝቅተኛ ነው። እና እነዚህን ከሌሎች ዓለሞች አፍሪካ ለይቶ በከፍተኛ ሁኔታ የሚያጠቁት ነገሮች ከኮቪድ አንጻር ምን አይነት ነገር ውስጥ እየከተቱን ነው የሚለው ነገር በራሳችን አውድ መታየቱ ተገቢ ነው። እነዚህ ደግሞ የጠቀስኳቸው ዋና ዋና በሽታዎች ደግሞ የሰውነት የመከላከልን አቅም በእጅጉ የሚያዳክሙ፣ አንዳንዶቹ ለዘለቄታው ከሰው ጋር የሚኖሩ ለምሳሌ HIVን ብንመለከት ወባም ተደጋግሞ የሚያጠቃን ነው። የምግብ እጥረት፣ ረሃብ፣ እንደዚህ አይነት ነገሮች ያሉበት ስለሆነ የራሳችን መረጃ መኖሩ ከፍተኛ ነው። ከዛ በተጨማሪ ከጤና አገልግሎት ተደራሽነት አንጻር ነፍሰ ጡር እናቶች ምን ያህሎቹ የቅድመ ወሊድ ክትትል ያደርጋሉ ብለን ስናይ ዝቅተኛ ነው በዚህም ደረጃ። እና ይሄ አይነት ነገሮች በአፍሪካ መነጽር ጉዳዮችን ማየት በጣም አስፈላጊ ነው። ሌሎች ካጠኑት በበለጠ አፍሪካ ውስጥ ያሉ ነፍሰ ጡር እናቶች፣ አፍሪካ ውስጥ ያሉት ማህበረሰቦች የኮቪድ ጫና ከፍተኛ ይሆንባቸዋል የሚል ሳቤ ስላለኝ ከተመራማሪ ጋር እስማማለሁ።
ማንኛውም መድኃኒት ወይም ክትባት በሚሰራበት ጊዜ በጥናቱ ቅድሚያ ትኩረት የሚደረገው ሌሎች የማህበረሰብ ክፍሎች ላይ መሆኑን የሚናገሩት ዶክተር ስንታየው ክትባቱ ነፍሰ ጡር እናቶች ላይ ምን አንደምታ ይኖረዋል የሚለው ቀጥሎ የሚታሰብ ነገር መሆኑን ያስረዳሉ።
ያው እንደሚታወቀው በነፍሰ ጡር ጊዜ በእርግዝናውና ክሉን ወይም የጤና ክሉን በፈጠረው መካከል ያለውን ክፋት አመዛዝኖ አይ ይሄ ነገር እርግዝናው ጋር ተያይዞ ከሚመጣው ችግር ይበልጥ ይሄ በሽታ የሚያመጣው ችግር ስለሆነ በሽታውን ቅድሚያ እንስጠው የሚባለው የጄኔራል የሆነ ወይም አጠቃላይ የሆነ የሕክምና ሂደት አለ። ስለዚህ በዛ ሂደት ምክንያት እነዚህ ምርምሮች ሲካሄዱ አልነበረም የነፍሰ ጡር እናቶች መረጃ። ነገር ግን በኋላ የዓለም ጤና ድርጅትም ነፍሰ ጡር እናቶችን በተመለከተ የሰጣቸው ወቅታዊ ወይም ደግሞ ኢንትሪም ጋይዳንስ የሚባሉ ነገሮች ሲያወጣ ነፍሰ ጡር እናቶች ብቻ ሳይሆን የሚያጠቡ እናቶች በዚህ ጥናት ውስጥ በአብዛኛው የኮቪድ ክትባት ሲጀመር ጥናት ውስጥ አልነበሩም። ከዛ በኋላ ግን ተካተው ጥናቶች እየተካሄዱ ነው። የአንድ ክትባት ወይም የአንድ መድኃኒት በእርግጠኝነት ምደና ነው ወይም አስተማማኝ ነው ለማለት የረጅም ጊዜ ጥናት ይፈልጋል። ኮቪድ እንግዲህ 2 ዓመት ነው የቆየነው። ስለዚህ በቂ ጥናት ገና የለም።
ሆኖም ግን ነፍሰ ጡር እንስሳቶች ላይ ጥናቱ መደረጉን ይናገራሉ ዶክተር ስንታየው።
እነዛ በተለያየ ሀገር በተደረገው ጥናት ይሄን ያህል እርግዝና ላይ የከፋ ጉዳት ያመጣል የሚል ውጤት አልመጣም እስካሁን ድረስ። አንድ ዓመት በላይ ሄዷል፣ ነፍሰ ጡሮችም ወስደዋል፣ እንስሳት ላይ ተደርጓል። ያ አንድ ነገር ነው። ሁለተኛ ነገር ደግሞ ምናልባት ቫይረሱን ራሱ ይሰጣቸዋል ብለን እንዳናስብ፣ አሁን ያሉት የኮቪድ ክትባቶች በህይወት ያለ የኮቪድ ቫይረስ የያዙ አይደሉም። ክትባቱን ስለሰጠን ያው ኢሚኒቲውን የሰውነታችን የመከላከል አቅም አንድ ባዕድ ነገር ሲገባ እንደሚከላከለው ይመጣል እንጂ ገብቶ ተራብቶ ያው በሽታ ሲገባ መራባቱ ነው አይደል ወደ ህመም የሚወስደን። የሞቱ ስለሆኑ ወይም ደግሞ ጄኔቲካሊ ሞዲፋይድ የሆኑ ስለሆኑ የመራባቱ ስለሌለ በራሱ በመከተቡ የተነሳ ኮቪድ እንዲያዝ አያደርግም። ያንን ተንተርሶ የዓለም ጤና ድርጅት ምንድን ነው የሚለው ይህንን ክትባት ከነፍሰ ጡርነት ጋር ተያይዞ ካለው አደጋ ጋር አመዛዝኖ መስጠት ይገባል። የኮቪድ በሽታ የመያዝ እድሉ ከፍተኛ የሆነበት ማህበረሰብ ውስጥ የምትኖር ነፍሰ ጡር ብትከተብ ይሻላል። ምክንያቱም ኮቪድ በከፍተኛ ሁኔታ እየተስፋፋ ስለሆነ የመያዝ እድሏ ከፍተኛ ነው። እጇንም ብትታጠብ፣ ማስክን ብታደርግ፣ ርቀቷንም ብትጠብቅ በተላለፍ ምጣኔ ከፍተኛ ስለሆነ ካገኛት ደግሞ ቅድም የጠቀሰው አይነት ጥናት ከፍተኛ የሆነ ህመም ውስጥ ሊከታት ስለሚችል ከምትኖርበት ሁኔታ አንጻር በኮቪድ የመያዝ እድሏ ከፍተኛ ከሆነ ብትከተብ ይሻላል አንድ ያስቀመጠው። ሁለተኛ ነገር ደግሞ ነፍሰ ጡር እናቶች ተጓዳኝ ህመም ሊኖራቸው ይችላል። የደም ግፊት ሊኖራቸው ይችላል። የስኳር ህመም ሊኖራቸው ይችላል። የኤችአይቪ ህመም ሊኖራቸው ይችላል። የቲቢ ህመም ሊኖራቸው ይችላል። እና ያ አይነት ተደራራቢ ያላቸው እናቶችም ቢከተቡ ይሻላል የሚል ሪኮመንዴሽን ወይም ደግሞ ምክር ሀሳብ ይሰጣል። ከዛ በተጨማሪ ነፍሰ ጡር እናቶች ለክትትል ሲመጡ ወይም በተገኘው አጋጣሚ ሁሉ መረጃዎቹ ሊሰጣቸው ይገባል። ኮቪድ በእርግዝና ወቅት ምን ሊያደርግ እንደሚችል፣ በአካባቢ ያለውን የኮቪድ ስርጭት፣ ሌሎች ያሉትን የሚደረጉትን ነገሮች መስጠት ይገባል እና ያንን ግራ ቀኙን አይቶ መስጠት ያስፈልጋል የሚል ነው። የኢትዮጵያ እንግዲህ የደብሊው ኤች ኦን የዓለም ጤና ጥበቃ ድርጅትን ምክር ሀሳብ ተከትለን እየተሰራ ያለው።
መልካም። ዶክተር ስንታየው ጸጋዬ የአምረፍ ሄልት አፍሪካ የኢትዮጵያ ምክትል ዳይሬክተር፣ ለስለ ጊዜው በጣም አድርጌ አመሰግናለሁ።
አመሰግናለሁ ቆንጅት። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ጥቂት ማሳሰቢያዎች አሉን። አድማጮቻችን በቀረቡ በጣቢያችን በቀረቡ ፕሮግራሞችም ሆነ በሚያሳስቧችሁ በሚያነጋግሩ ጉዳዮች ላይ የአስተያየቶቻችሁንም ሆነ ጥያቄና መልእክቶቻችሁን ብታደርሱን እናስተናግዳለን። እንዲሁም በጥያቄ ፕሮግራሞቻችን ላይ እንዲነሱ የምትፈልጓቸውን ሐሳቦች ማካፈል ትችላላችሁ። ታዲያ እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ክብራትና ክብራን አድማጮቻችን የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለዕለተ ሐሙስ ምሽት ያዘጋጀው ፕሮግራም እዚህ ላይ አበቃ። የነገ ምሽት ዝግጅቶቻችንን እንድትከታተሉ የጋበዝን አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ታዲያ ነገ አርብ ከምሽቱ 3 ሰዓት ላይ በወቅታዊ መሆኑ በዓለም አቀፍ ዜናዎችና ዝግጅቶቻችን እንመለሳለን። አሁንን በዚህ ተሰናበትን። ሰላም፣ ደህና እደሩ። Thank you.